እኔ ነግራችኋለሁ አስረግጬ ወገኖቼ አስረግጬ ነግራችኋለሁ መብል የህይወት ምሳሌ የዘላለም ህይወት ምሳሌ የእግዚአብሔር ህይወት በክርስቶስ ኢየሱስ ወደኛ የመጣው ህይወት ምሳሌ ለምሳሌ ሲተመልከቱ ተመልከቱ የጌታን ራት ይውስጥ የጌታን ራት ስላችሁ እኛ ምን ወስደው አይደለም ጌታ ኢየሱስ ከደቀ መዛሙርቱ ጋር ይወስደ እሱን ነው እንድታውቁ ፈልገው ምክንያቱ ይሄ ሞደርን ዴይ የጌታ ራት ተቃላችሁ ከብዙ ነገር የተነሳ በተለያዩ ምክንያቶች ተቀርጾ የራሱን መልክ ይዟል ግን መጽሐፍ ቅዱስ ላይ ያለው ነዳጅ ስትመለከቱ ምንድነው ያደረገው ፋሲካን የተዘጋጀው ማለት ስለዚህ ምንድነው ፋሲካ ምንድነው ማለት እኛ የምናቀው ቁርባን የሚዋጥ ነገር ምናምን አይደለም አለ እንዴ እ ምንድነው እሱ ራት አይደለም እንዴ ራት እኮ ራትም ሊበሉ ምን አረጉ ይላል ተሰበሰቡ ራት ተዘጋጅቶ በግ ታርዶ ምን ተብሎ ራት ላይ ቀረበ ከዛ በኋላ ጌታ ኢየሱስ ምን አረገ ገና ሲጀመር አነሳና እንጀራውን ቆርሶስ እንካቸው አለ እንዴ ከዛ ልክ ሲያልቅ ደግሞ ራቱ ተበልቶ ሲያልቅ ምን አረገ? ጽዋን አንስቶ በሉን ካቹ ጠጦ ይሄ ስላድስ ኪዳን ቢፈስ ደሜ ነው ብሏል። ምን ማለቱ ነው? ወደዚህ ግብዣ ውስጥ የገባችሁት እ? በዚህ እብስትና እ? በዚህ ጽዋ። ምን ማለት ነው? ስጋዬ ስለናንተ ምን ይሆናል? ይቆረሳል። ደሜም ስለናንተ ይፈሳል። በዚህ በሚከፈል ዋጋ አማካይነት እናንተ ወደዚህ ግብዣ ገብታችሁ ምን ታደርጋላችሁ ትብላላችሁ ግን በጌታ ኢየሱስ ክርስቶስ ስጋ በመስቀል ላይ በመዋሉ ደሙም ስለ ኃጢአታችን በመፍሰሱ እኛ እንጀራ አይደለም ያገኘነው እጃችን ዘርግተን የዘላለም ህይወት ነው ሃሌሉያ ግን ህይወት በምንድን ነው የተመሰለው መጽሐፍ ቅዱስ ውስጥ በመብል ነው ይሄ መንፈሳችንንም ነፍሳችንንም ስጋችንንም ለዘላለም ሰስቴን አድርጎ የሚያቆም አንድ ህይወት ነው ሃሌሉያ ኦ ስሙ ይባረክ የዘላለም ህይወት ይባረክ ስለዚህ አልገባችሁም እንጂ የዘላለም ህይወት ተጀምሯል አላችሁ ይሄ ህይወት ሙትን የሚያስነሳ ህይወት ነው ግን አስነስቶ እንደሚተው ብቻ ሳይሆን የሚያኖር ህይወት ነው ለዘላለም ስለዚህ የጌታ ራት እኮ ምን እንደሆነ ታቃላችሁ የጌታ ራት እኛ የክርስቶስን ህይወት በሞቱና በትንሳኤው አማካይነት በሞቱና በትንሳኤው አምነን ይሄን ህይወት ያገኘን ወደዚህ ህይወት አክሰስ ያለን እኛ ምንድነው የምንካፈለው ቤተክርስቲያንን ቤተክርስቲያን ያደረጋት ያሰኛት ምንድነው ካላችሁኝ ይሄን ህይወት እንካፈላለን አሁን ራይት ነው ምን እያደረግን ያለን ይሄን ህይወት እየተካፈልን ያለን አለ እንዴ ህይወትን እንካፈላለን ስለዚህ ይሄንን ህይወት እንካፈለው በመንፈሳዊው ዓለም ውስጥ ነው አለ እንዴ አሁን መጥቶ ሰው ይሄን ሊያይ አይችልም ያልገባው ሰው ህይወት እየተካፈለ እንደሆነ ግን in the spiritual realm ምን እያደረግን ያለ ነው ህይወትን እየተካፈለ ነው ስለዚህ ይሄንን በመንፈሳዊ ዓለም የምንፈጽመውን ተግባር በጋሃድ ምን እናደርጋለን ተምሳሌታዊ በሆነ መንገድ እንፈጽመዋለን ምን በማድረግ አብረን በመቁረስ አብረን የጌታን ራት ምን በማድረግ በመካፈል እንግልጿል ስለዚህ አብረው ይበሉ የነበረው እንጀራውንም በመቁረስ ይተጉ ነበር ይላል ምን ማለት ነው ምን ያረጉ ነው ያሳዩ ነው ለምሳሌ በጌታ በኢየሱስ ክርስቶስ ስናምን የእግዚአብሔር መንፈስኛ ውስጥ አልገባም ከክርስቶስ ጋር አንድ አልሆንም ሆነን አይደል እንዴ እና አልተጠመቀንም ተጠመቀን በመንፈስ ቅዱስ ግን ይሄንን እኛ ውስጥ የተከናወነውን ነገር ከክርስቶስ ጋር አንድ መሆናችን ከክርስቶስ ጋር አንድ ስንሆን ከሞቱም ጋር ከትንሳኤውም ጋር አንድ መሆናችን መንፈሳዊ እውነታ ነው በጋሃድ አይታይም ስለዚህ በውሃ በመጠመቅ ይሄንን በመንፈሳዊ ዓለም የተከናወነ እውነታ በጋሃድ ምን እናደርጋለን እንመሰክረዋለን እንገልጠዋለን ልክ እንደዚህ ደግሞ ህብረት ስናደርግ ህይወትን ስለምንካፈል ይሄን በመንፈሳዊ ዓለም እንካፈለውን የህይወት ገበታ በጋሃድ ምን እናደርጋለን በመካፈል ህብረት ማንነታችንን ገልጻል። ጌታ ይመስገን። ሃሌሉያ። ጌታ ለምን እንደሆነ ለመታሰቢያ ያድርጉት ያለው ምን ማለቱ ነው? ባጭር ቃል ይሄን ህይወት ኢንጆይ ባረጋችሁ ጊዜ በቃ የገባችሁት እኔ ዋጋ በመክፈል እንደሆነ እናንተ ይሄን ህይወት ታገኙ ዘንድ እኔ ስጋዬ እንደተቆረሰ ደሜ እንደፈሰሰ እንዳትረሱልኝ። ወገኖቼ የክርስትና እምነት ግቡም ይሄን ህይወት መካፈል ነው። ግቡ ይሄ ነው። እንደምታውቁት ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈው አያሌ ምልክቶችን በደቀ መዛሙርት ፊት አደረገ፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት እንዲሆንላችሁ ይተጽፏል። ይሄ የተጻፈው አለ ዮሐንስ at the end of the day ህይወት እንድታገኙ። ስለዚህ በክርስቶስ በማመን የዚህ የዘላለም ህይወት ተካፋዮች ሆነ። ለምንድን ነው በማዕድ የተመሰለው ብላችሁ ካላችሁ በየጊዜው ምን ማድረግ አለብን ለመኖር? አይ ትላንት በልቻለሁ አያስፈልገኝ ምን እንላለን? አይደለም እኮ በየጊዜው ምን ማድረግ አለብን? መብላት አለብን። ልክ እንደዚሁ ይሄንንም ህይወት በየጊዜው መብላት አለብን። ምን ማለት ነው? ይሄ ቃል የህይወት ቃል ነው። አሜን። ስለዚህ ይሄንን ቃል በበላን ቁጥር ምን ያገኘን ነው? ህይወት ያገኘን ነው። ተገናኝተን ህብረት በመናረግበት ጊዜ ምን ላይ ነው ያለነው? ገበታ ላይ ነው። በተለይ በተለይ ላችኋለሁ ወገኖች ይሄ ቃል የህይወት ቃል ነው። ይሄንን ቃል ሁሉ ጊዜ ምን ማድረግ አለብን? መብላት አለብን። እስቲ እንደው ልጠይቃችሁ እንደው እንደ ዲሲፕሊን አድርጎት በየቀኑ በቀን 3 ጊዜ እንደው ጊዜ ሰጥቶ መጽሐፍ ቅዱስን የሚያነብ ሁሉ ጊዜ ዴይሊ በየብል ምን ያህሎቻችን እጅ እንደምናወጣ አላውቅም። ከኔ ጋር ናችሁ? በየቀኑ every single day of our life 3 ጊዜ በቀን መጽሐፍ ቅዱስን በደንብ በስርዓት የምናነብ ሰዎች አለን? ማለት ብሎ ማንበብ ማነብነቡን ሳይሆን እየገባ ወደ ውስጣችን እናረጋለን። ቀስ ብላችሁ ቢሆን እናንተ እንዲያውም ትጉሃን ናቸው እዚህ ተቃርባችኋል ማለት ነው። አስተያየታችሁ ሳይሆን አረጋለሁ እንደ እስቲ ቆይ በየቀኑ 3 ጊዜ ምናምን እያላችሁ ብታስቡ ነው ትመስሉት። እንዴት ነው? ኦኬ። አይገርማችሁም? በቀን ውስጥ ግን ከሶስት በላይ እናረጋዋለን እኛ ብዙ ጊዜ አይደለ እንዴ? ግን አትሊስት ቢያንስ ቢያንስ 3 ጊዜ ምን እናረጋለን አይደለ እንዴ? በደንብ ተቀምጠን ሚል እንበላለን። ችግሩ ደግሞ ምንድነው? ሚስ ካረግነው ይቆነጠጣናል አይደል እንዴ? ሱማ አልፈን ወገኖች ያን ነገር ልንገራችሁ፣ በቃ በህይወት ስለመኖር ነው ይሄ። ኦኬ። አሁን ትልቁ እውነት ጋር ልብጣላችሁ። የታደሙት ምን አሉ? ምክንያት ሰጥተው ቀሩ። እነሱ ላይ የተቆጣው ቁጣ ምን ወለደ? ያልታሰበ ነገር ወለደ። ጌታ ይመስገን። አሜን። ምን አርግልኝ አለ? በል ወደ መንገድ፣ ወደ ከተማ፣ ወደ ጎዳና ሙጣና ወደ ስላች። እነዚህ ቀድም የተጠቀሱት ማለት በቃ ኃጢአተኞች ናቸው እንትኖች ናቸው ምናምን ናቸው ብለው የሚሏቸው አይነት ሰዎች ምን አርግልኝ አስገባልኝ። እስቲ አስቡት እናንተ ተመልከቱ። እነዚህ ሰዎች እኮ እነዚህ ሰዎች not only እንደ ኃጢአተኛ መቆጠራቸው ግን ሰርተው መብላት አይችሉም በዚያን ዘመን። ስለዚህ ያላቸው እድል ምንድነው? በሰዎች ሜርሲ ላይ ተመሰረተ። ስለዚህ ምን ያደርጋሉ? ይለምናሉ። አምዛ ፍርስ ላይ መታየት አይነ ሰውሮን በሙሉ ምን ሲያደርጉ ነው እናገኛቸው? ሲለምኑ ነው ማለት። ሌላ ነገር ሊያደርጉ አይችሉም። በቃ በሰዎች ቸርነት ላይ ነው የተመሰረተ ኑሯቸው ያላቸው። ስለዚህ አዳፋ ናቸው። ስለዚህ በጣም የተናቁ ናቸው። ድሆች ናቸው። ገባቸው ባለ። በዛ ላይ ደግሞ ከሁሉ በላይ ያያቸው ሁሉ እነሱን ሳይ ምንድን ነው የሚያየው? ኃጢአት ነው የሚያየው። ስለዚህ እነዚህ ሰዎች በታላቅ ግብዣ ላይ የመገኘት ይገባቸዋል እንትን ኤክስፔክት ያደርጋሉ ወይ? እስቲ አስቡት። ከኔ ጋር ናቸው ማለት ሊያስቡት ይችላሉ ወይ? እስቲ ቆይ እንደ እውነት እንነጋገርና አንድ ቀን ምናልባት አላቀ መቼ እንደሆነ ዋይት ሃውስ ራት ልጠራ ይችላል ብሎ ኤክስፔክት የሚያደርግ ሰው እስቲ አላቀው መቼ እንደሆነ ግን አንድ ቀን አንዱ ፕሬዚዳንት መቼስ አንድ ግብዣ ላይ ይጠራኛል ብሎ የሚያስብ ሰው perception ምን እንትኑ ምንድነው probability ምን ያህል ነው zero point no okay ምን ማለት መሰላችሁ ማለት you know ለኛ ግን እኮ የሚገርማችሁ ነገር በጣም probability እንደውም high ነው ለምን መሰላችሁ እዚ አሜሪካ ሀገር crazyዎች ናቸው እንዲያውም አንዳንድ ጊዜ ሆን ብለው ችግር ያለባቸው ሰዎች ሲቲዝን ምናምን መጥራት እንደንተ ማለት ለነሱ እንደ ማስተዋቂያ የሚጠቀሙበታል ገባችሁ ባል እንደው የሆነ እንደው ዋይልድ እንትን ቢሆንም እንደው ሊሆን ይችላል እነዚህ ሰዎች ግን በምንም አይነት በታላቅ ግብዣ ላይ ሊገኙ የማይችሉ ናቸው ደግሞ አልታሰቡም ብቻ ሳይሆን አላሰቡም እነሱም ሬዲነሱ የላቸው ይሄ ግብዣ መዘጋጀቱንም አያውቁም የሚያውቁት እነማናቸው የታደሙት ናቸው እነዚህ ምንም ክሉ የላቸው ምን እንደተዘጋጀ ምን ከተማውስ እየተካሄደ እንደሆነ በዛ ሌቭል የሚያውቁት ነገር የለም ይሄ ግብዣ ታላቅ ግብዣ ነው እነዛ በመከራታቸው ብቻ ሎሌዎች እየመጡ አንዳንዶች ይመስለኛል የሆነ ቆይ በእውነት ነው ተንጨ ነው ምንድነው መሰማው ነገር ምናምን ይላሉ አንዳንዶቹ ደግሞ በጣም አይምሯቸው በላይ ስለሆነ ኖ እዚህ ውስጥ ሲሉ ግድ በሏቸው ተባሉ ስለዚህ ምንም አለበት ግብዣ ሆኖ ሳለ ግን ግድ የለም በትከበ ይሻላል አይደል ግድ እየተባሉ ነው የቀጡት ያውም ቤት ውስጥ ይሞላ ድረስ ትልቅ መሆኑን የምታዩት ደግሞ በዛን ጊዜ ብዙ ከተማው ላይ እንደዚህ ወደቀ የተጣለ ምን ያለ ማአት አለ ያ ሁሉ ገብቶ እንኳን አልሞላም ገና እንደገና ወደ ቀጥሩ ሁሉ ወጡ ተብለዋል ስለዚህ የነዚህም ቢ ማለት ለነዚህ ምን ከፈተላቸው በር ከፈተላቸው በፍጹም ድሪም የማያደርጉትን ኦፖርቹኒቲ ከፈተላቸው እነማ ይመስሏችኋል እነዚህ ሰዎች እ ማ እኛ አህዛብ ማ እኛ እኔ ሁላችሁ በተሳተፉ ደስ ይለኛል በዚህ መልስ ላይ አይ ሰም ካይ ወዱ ጃው አዛ ማለት ነው አዛ ኮነ ደግሞ እኛ ማለት ነው አለን እንደ ወደ ኋላ ያላችሁት ጻድ ስላላችሁ አሳስቦ ሄደው ምን ትላላችሁ ሁሉም ማለት ነው ማለት ቆይ እነዚህ የተጠሩት እነማ ናቸው ማለት መጀመሪያ ተከብረው ጥሪ ደረሳቸው እስራኤላውያን ናቸው አይደል አይሁዳውያን ናቸው ነቢያት የተላከላቸው አስቀድሞ የተነገራቸው ይመጣል የተባሉት እነሱም እሺ ብለው ሲጠብቁ የኖሩት አይደል ሲመጣ እኮ ነው አሁን ችግር እኮ ደርሷል ሁሉ ተዘጋጅቷል ሲባሉ ነው እንጂ ችግር የተፈጠረው እስከዛ ድረስ እኮ ጥሪ ደረሳቸው ናቸው ስለዚህ እነሱ ሊሆን አይችልም ኦኬ ስለዚህ ባንድ ምን ስማማበት ምንድነው? አዛ ባለ? እነማ? ኦኬ። እሺ። እንደው በዚህ የታዘብኩት ልንገራችሁ። የታዘብኳችሁ ከመልሳችሁ በጣም ስለራሳችሁ ትልቅ ግምት ነው ያላችሁ። እዚህ ኮንክሉዥን ላይ ደረስኩት ማለት ስለ ሐዛብ ማለት ሐዛብም ስለ መሆናቸው አላለ በስጋት ከሐዛብ ዘር ስለ መሆናቸው በጣም ራሳቸውን ከፍ አርጋቸው እንደምታዩ ነው የገባኝ ባጭር ቃል ስለ ሐዛብ አይደለም ለዚህ ነው በጣም ራሳቸውን ከፍ አርጋቸዋል ብዬ ያልኩት ይሄም ይናገረው ስለ ሐዛብ አይደለም በትክክል ሴቲንጉን ካየ ነው ማለት ነው እነዚህ እዚህ ጋር የተጠቀሱት ሰዎች ትውልደ አይሁድ ናቸው። እናንተ ትውልደ ኢትዮጵያዊ ምናም ትባሉ ይሆን? ተይስ አይ ምንድን ነሽ? አዎ ሻልሻል። ሌላ ፓስፖርት ያለውን ሁሉ ምንድን ነው እኛ ሀገር ቤት የምንለው ትውልደ ኢትዮጵያ ኢትዮጵያ ነው ማለት ነው። ማለት በዜግነት ሌላ ነው ግን ትውልደ ይባላል። እነዚህ ትውልደ አይሁድ ናቸው። ችግራቸው ልንገራችሁ። በስም ከመጣችሁ ቀራጮችና ጋለሞቶች ይባላሉ። አይሁዳውያን ናቸው። ችግሩ ግን ምንድን ነው? ስለዛውም ስለ ቀራጮችና ስለ ጋለሞቶች ብጥም እንድታቁም ስለምፈልግ ነው። ምክንያቱም አዲስ ኪዳንን መፍታት የምችል በተለይ ወንጌላትን ይሄን ስታውቁ ነው። በዚያን ዘመን ዓለምን የምትገዛው የሮም መንግስት ናት። የሮም መንግስት በጣም የሚገርማችሁ ነገር በዓለም ከሷ በፊት ዓለምን ለመቆጣጠር ከተነሱ መንግስታት ሁሉ ይልቅ ሰክሰስፉል ነበረች። እነ ባቢሎን፣ እነ ሜዶን እና ፋርስ፣ እነ ግሪክ ከሷ በፊት ሞክረዋል ዓለምን ጠቅልሎ ለመግዛት። ያን የሚታወቀውን ዓለም ግን የተሳካለት ቢኖር ሮም ናት። ለምንድን ነው? አንዱን ስትራቴጂ ልንገራችሁ። አንዱ ስትራቴጂ ምንድን ነው የተጠቀሙት? እንደ ባቢሎን አይነቶቹ ምንድን ነበር የሚያደርጉት? ዓለምን ለመቆጣጠር የወሰዱት እርምጃ ወደ አንድ ሀገር ይሄዳሉ። ልክ ለምሳሌ ኢየሩሳሌም ላይ እንዳደረጉት ቅጥሩን ያፈርሳሉ፣ ምናምንቴውን ህዝብ ይገላሉ፣ ደህና ደህናዎቹም ይማርኩና ከተማይቱ ላይ ሳትለቀው ይሄዳሉ። ስለዚህ ከየሀገሩ ምንድን ነው የሚያደርጉት? ሰዎችን ወደ ባቢሎን ነው የሚያመጡት። ስለዚህ ይሄ ባቢሎን የተለያየ አይነት ህዝብ የሚኖርባት ቦታ ናት። ባቢሎንን ነው ፖፕሌት የሚያደርጉት። ሮም ግን አዲስ መንገድ ጀመረች። ምን እንዳደረገ የተቃላችሁ? ሰዎችን ወደ ሮም ከማምጣት ሮምን ይዘው ወደ ሰዎች መሄድ ጀመሩ። ስለዚህ ምንድን ነው የሚያደርጉት? የሆነ አንገር ተዋግተው ካሸነፉ ከያዙት በኋላ ምን ይላሉ? ለሰዎቹ የዜግነት እድል ይሰጧቸዋል፣ የሮማን ዜግነት የመውሰድ። ከዛ ሰዎቹ የሮማን ዜግነት ሲወስዱ ያቺን ሀገር ምንድን ናት ብለው ክሌም ያደርጋሉ? ሮም ናት ብለው ይላሉ። ስለዚህ ማንን እያስፋፉ ነው? ሮምን እያስፋፉ ነው። በኋላ ላይ ግን መጀመሪያ በጦርነት ነበር የጀመሩት። የሮማ ዜጋ መሆን መብቱ እጅግ በጣም ብዙ ነው። ምን ማለት ነው? ሰዎች በገንዘብ ሁሉ እንኳን ይገዛሉ የሮማን ዜግነት። ትዝ ይላችኋል ያ ሰውዬ ጳውሎስን ይዞት የነበረው ሻለቃ፣ አንተ ሮማዊን ያለ ህግ ያለ ፍርድ ልትገርፍ ነው እንዲህ ብሎ ሲለው ደነገጠ። መቶ አለቃ ሄዶ አንተ ሰው እየተጠንቀቅ ብሎ አለው። በጣም ነገሩን አካበዱት፣ ታስታውሳላችሁ። ከዛ ደግሞ ሻለቃው መጠና እንዴ አንተ ሮማዊ ነህ አለው። አሁን ነኝ አለ። እንዴ ልትሆን ቻልክ? እኔ እኮ በብዙ ገንዘብ ነው ይሄን ያገኘሁት አለ። አይኔ ደግሞ ተወልጄባት ነው አለ። ከዛ በኋላ ምን እንዳደረገ ታውቃላችሁ? ያ ሻለቃ 200 ፈረሰኞች እግረኞች 200 እግረኞች አዞ ጳውሎስን ፈረስ ላይ እንዲያስቀምጡት አዞ ወደሚቀጥለው ወደ ቄሳሪያ ወደ አለቃው ላከው። ደብዳቤ ጽፎ ምን ብሎ እንዳልተቃላችሁ? የሰው ሮማዊ መሆኑን በማወቄ በጥንቃቄ ወደ አንተ እንዲመጣ አድርጌያለሁ። ከንትሮች አስጠየምን ብዬ ሊገሉት ሲሉ ምን እያደረገ ነው ያለው? ምንም ባልወለድ ለሮም ይከነክነኛል አይነት ነገር ነው። እንጀራውን እያበሰለ ነው። ስለዚህ ሮማዊ መሆን መብቱ በጣም ከፍተኛ ስለሆነ አንዳንድ ሀገሮች ምን ያደርጉ ጀመር? ሮም ነይልን እያሉ መንግስተ ሮምን ትምጣ ማለት ጀመሩ። በነገራችን ላይ የሮም መንግስት የእግዚአብሔር መንግስት ተመሳሳይነት ስላላቸው እግዚአብሔር ጌታ ኢየሱስ ክርስቶስ በዛ ጊዜ በዛ ፓርቲኩለር ታይም እንዲመጣ ያደረገበት ምክንያቱ ያ ነው። ዌን ዘ አፖይንትድ ታይም ካምስ ነው የሚለው። የተቀጠረው ጊዜ ዘመኑ በደረሰ ጊዜ አይደለም የሚለው። ስለዚህ በሮም መንግስት ዘመን መምጣቱ ብዙ ነገር የሚገልጸው ነገር አለ። አሁን እዛ ውስጥ አልገባም። ከዛ በኋላ ምን ሆነ? አገሮች ሮም ትምጣልን እያሉ ማለት ሲጀምሩ ምን ቀረ ማለት ነው? ጦርነት ቀረ። ከዛ ፓክሳ ሮማና ታወጀ። ፓክሳ ሮማና ማለት ሮም ለዓለም ያመጣችው ሰላም ማለት ነው። ጦርነት ቀረ። ያለ ጦርነት ሀገሮችን ተቆጣጥረ ጀመረ። ለምሳሌ ፊሊፒሲዮስ። ፊሊፒሲዮስ ማለት የግሪክ ከተማ ፊሊፖስ በሚባለው ወይም ፊሊፕ በሚባለው የታላቁ አሌክሳንደር አባት ስም የተሰየመች ከተማ ናት ፊሊፒሲዮስ። የግሪክ ሀገር ካርታውንም ምንንም ብታዩት አሁንም ያለው ግሪክ ውስጥ ነው። የሚገርማችሁ ግን ሄደው ስለተቆጣጠሩትና ለሰዎቹ ዜግነት ስለሰጡ ሄዳችሁ ሆሬስራ 16 ላይ መስለኛል ጳውሎስ በፊሊፒስዮስ ከተማ ሲያገለግል ታስተውላላችሁ። ያቺ መንፈስ የነበረባት ሴት ያሰጣ በትርፏ ይጠቀሙ የነበሩ ጌቶቿ ተቆጥተው ምንድነው ያሉት? ወሰዱና ከሰሱት አለ እንዴ? እና ምንድን ነበር ያቀረቡት ክስ? እኛ ሮማውያን ስንሆን ልናደርጋቸው የማይገቡ ልማዶችን እያደረገ ይሄ አይሁዳዊ ብለው ነው የከሰሱት። እኛ ሮማውያን ስንሆን አሉ። ተመልከቱ ፊሊፒስዮስ ውስጥ ምንድነው እንደነ ቢሉት፣ ምክንያቱም ሮም ደርሳለች። አሁን ሲል ቆየና የሚገርማችሁ እስራኤል በጣም ትንሽ ሀገር ስለሆነች ሮም ትልቅ ትኩረት አልሰጠቻትም። ምክንያቱም የሮም አርሚ በ70 ቢሲ አካባቢ 70 60 ቢሲ አካባቢ ከክርስቶስ ልደት በፊት ማለት ነው ደማስቆ ነበር የሰፈረው። ወደዚህ ግን አልገቡም። እንደውም ከዛ ከ60 ዓመት 60 ኤዲ አካባቢ እንትን 60 ቢሲ አካባቢ ነው አንድ ሌጊዮን ጦር ተላከና ወደ ኢየሩሳሌም መጣ። ትልቅም ስፍራ አልሰጡት መጣ እና እንደ ያዙት ያን አካባቢ ተመልከቱ። እስራኤላዊ አይሁዳውያኖቹ በቁጣ ነው የነደዱት የሮም ሰራዊት ሲመጣ። ለምን? አህዛብ ረገጡት። የእግዚአብሔርን ርስት ያልተገረዙ የእግዚአብሔርን ሕግ የማይጠብቁ ያልተቀደሱ አህዛብ ምን አረጉት? ረገጡት ብለው በጣም በቁጣ ግን ኃይል አልነበራቸው ለማስቆ በቃ ወጥተው እያዩቸው ቀጭን የተልባ እግር ልብስ ለብሰው ሀር ደግሞ የተለዩ ናቸው ሲያዋቸው ሀብታሞች ናቸው። በጣም ትልቅ መንግስት ነው። የመንግስታቸውን ክብር ነው የሚያሳዩት። የመንግስታቸውን ዌልዝ ነው የሚያሳዩት። እነዚህ የይሁዳ ሰዎች ምስኪኖች ናቸው እና ጉድ ብለው በቃ ፈረሶቻቸውን፣ እግረኞቻቸውን፣ ልብሶች፣ የጦር አርሚ እንትናቸውን ሁሉ እንደው እንደ ትንግርት ነው ያዩት ወጥተው። ከዛ ገቡና ፓክሳ ሮማናን አወጁ። እዛ ማለት ምንድን ነው ማንም የሚፈልግ ዜግነት መጥቶ መውሰድ ይችላል ብለዋል። እስቲ አሁን አስቡት አሜሪካ ኢትዮጵያ ውስጥ አሁን ለሚፈልግ ሰው የአሜሪካን ዜግነት ምናምን ተብሎ አንድ እንት ቢከፍቱ እንደ ይቅርታ አድርጉልኝና ላይ ያሉትም እንትን ቢሉ አይመስለኝም። የሚቀሩ አይመስለኝም። አይመስላችሁም? እንዴት ነው ነገር የአሜሪካን ዜግነት መታደል ቢጀምር ማን ነው የሚመር? ለምን? ጥቅም ስላለ። እስከ መቼ እንደሆነ ባይታወቅም ግን ጥቅም ስላለ። ሀብታም ሀገር ስለሆነ፣ ሀያል ሀገር ስለሆነ፣ ብዙ መብት ያለበት ሀገር ስለሆነ። ኦኬ፣ ስለዚህ ምን ታወጀ ማለት ነው? ተመልከቱ አይሁዳውያኑ ምን እምቢ ብለዋል? ምን መከልከል አልቻሉ? እንዳይገቡ መከልከል አልቻሉ አይደል እንዴ? ግን ዜግነቱን ግን ያው በጠበላችሁ ለማለት ይችላሉ። የመብት ጉዳይ ነው። አያስገድዱም። ዜግነቱ ሰዱ ብለው መብት ነው ለነሱ። ግን ዜግነት መውሰድ ማለት የሮምን ዜግነት መውሰድ ማለት የመጨረሻ ሞት ነው ለእስራኤል አይሁዳውያን። ግን አይታችሁ ነው ሁልጊዜ ነውጠኛ ይጠፋል? አይጠፋም እኮ አለ። በቃ ከትውልዱ መሃል የሆኑ ኤክሴንትሪክ የሆኑ በቃ አለ እንትን የሆኑ ሰዎች እኮ ይኖራሉ። አንዳንዶቹ ሄዱና ተሰለፉ። አይሁዳውያን የሮማን ዜግነት ለመውሰድ ተሰለፉ። ሴቶችም ተሰለፉ፣ ወንዶችም ተሰለፉ። እና ምን ወሰዱ? ዜግነት ወሰዱ። ወገኖቼ ይሄ ድርጊታቸው በሌሎች ኦርቶዶክስ በሆኑ አይሁዳውያን ዘንድ እንዴት እንደታየ ልነግራችሁ አልችልም። በመሰረቱ አንድ ሰው አንድ አይሁዳዊ ወንድ ልጁ ወይም ሴት ልጁ የሮማን ዜግነት እንደወሰዱ ካወቀ ምን እንደሚያደርግ ተቃላችሁ? ዘመድ አዝማድ ይጠራና ልጄ ሞቷል እና ለቅሶ ድረሱኝ። ከምሬ ነው ማለት ልጄ ሞቷል ለቅሶ ድረሱኝ ብሎ ሰለስተ ያወጣል። ስርዓት የለቅሶ ስርዓት ይፈጸማል። ከዛስ በኋላ መንገድ ላይ ቢያዩትም አናግሩት። ለምን? በቃ እንደሌለ ነው የሚወጡት፣ እንደሞተ ነው የሚቆጥሩት። ማለት በቃ የሞተ ሰው እንዴት ነው የሚታሰበው? እንደዛ ነው የሚያስቡት። ችግሩ ምንድነው? የሮም መንግስት ዜግነት ከሰጣቸው በኋላ እነዚህ ዜግነት የወሰዱ የሮማን ዜግነት የወሰዱ ወንዶችና ሴቶች የሮምን መንግስት ቢጠይቁት ስራ እንዲሰጣቸው ዜጎች ስለሆኑ። በጊዜ የነበረው ስራ ደግሞ ምንድነው? ለቄሳር ግብር መሰብሰብ ነው። ስለዚህ ይሄዱ ሰውን ምን ያስከፍላሉ ማለት ነው? ቀረጥ ያስከፍላሉ። እንደሌላው ጊዜ ቢሆን በድንጋይ ወግሯቸው ነበር። መብቱ ይኖራቸው ታውቃላችሁ። ግን አሁን ከጀርባቸው የማንን ኃይል ይዘው ነው የሚሄዱት? የሮማን ስልጣን ስለሆነ እየተቃጠሉ ግብር ይከፍላሉ። ስለሚንቋቸው እነዛ ደግሞ እነዚህን እንደ ርኩስ ነገር ስለሚቆጥሯቸው ቀራጮቹን፣ እነዚህ ደግሞ ኃይል ስላላቸው ይበረቱባቸዋል። ሁለትም ይከፈለውን አራት ያስከፍሏቸዋል። እና ደግሞ አራት ያስከፍሉና ሁለት ነው ለእንትን የሚሰጡት የሚያስገቡት፣ የተቀረውን እንትን ያደርጋል። አዲስ ኪዳን ወንጌልን ስታነቡ በጣም ነው ይሄ ነገር ግልጽ የሚሆንላቸው። ለምሳሌ ጌታ ኢየሱስ ክርስቶስ ማቴዎስ 18 ላይ ስለ ቤተ ክርስቲያን ሲያስተምር ምንድን ያለው? ወንድም ቢበድልህ አንተና እርሱ ብቻችሁን ሆናችሁ ምን አድርገው? ውቀሰው። ቢሰማ ወንድምህን ገንዘብ አደረግከው። ባይሰማ ግን ከአንተ ጋር አንድ ወይም ሁለት ሰው ይዘህ አናግረው። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያንን ባይሰማ ግን ምን ማለት ነው? እንደ ቀራጭ ሆነ ማለት እንደ ሞተ ቆጠረው፣ እንደሌለ ቆጠረው። ወቃርሳው ማለት ነው። እንደዚህ ነው ጌታ ክርስቶስ ለዛ ማይንድ ነው ይሄንን የሚናገረው። እዚህ ጋር የሚናገረው ስለ ቀራጮች እንደሆነ ማወቅ ከፈለጋችሁ ምዕራፍ 15 ቁጥር 1 ይነግራችኋል። ከቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር አለ የሚለው። ስለ እነሱ ነው የሚናገር። ፈሪሳውያንና ጻፎችም ይህ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ስለዚህ ምን ምሳሌ ነው የሰጣቸው? የጠፋው በግ ትዝ ይላችኋል? የጠፋው ድሪም እና የጠፋው ልጅ ታሪክ ነው አይደል? እነዚህን ያነሳላቸው ትዝ ይላቸው። የጠፋ ምን ማለት ነው? ስለ እነሱ ነው ምሳሌ። የቀራ ምንድን ነው? የጠፋው ልጅ ምሳሌ። ኦሪጂናል ሚኒንጉ ስለማን ነው? ስለ ቀራጮቹ ነው። ምክንያቱም ልጅ ናቸው፣ ጠፍተው ነው ነው። ታስታውሱ እንደሆነ ዘኪዮስ፣ ቀራጩ ዘኪዮስ የዳነ ዕለት ታስታውሳላቸው? ምንድን ነበር ጌታ ያለው? የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኗል። ትውልደ ናቸው። ችግሩ ግን ምንድን ነው? እነዚህ ሰዎች ሄደዋል እና ጌታም መሄዳቸውንና በህይወትም መጎዳታቸውን ግልጽ አድርጓል። ግልጽ አድርጓል። በጣም የሚገርም ነገር። ምክንያቱም ትዝ ይላችኋል ድርሻዬን ስጠኝ ብሎ ከአባቱ ሄዳል ወደ ሩቅ ሀገር። ከዛስ ከጋለሞቶች ጋር ከምኖች ጋር ገንዘቡ ምን አደረገ? አጠፋ። ከዛ በኋላ ግን ረሃብ ሆነ ይላል ትዝ ይላችኋል። እና በቃ ከእሪያዎች አሰር ሊጠገብ ይመኝ ነበር። በኋላ ግን ወደ ልቡ ተመለሰ። በቃ ወደ አባቴ ሄድ፣ እኔ በአባቴ ቤት ስንት እንጀራ የሚተርፋቸው ሎሌዎች አሉ፣ እኔ በዚህ በረሃብ እሰቃያለሁ፣ ወደ አባቴ መለሳለሁ እና አባቴን እምለዋለሁ፣ አባቴ ሆይ በሰማይና በምድር በፊትህም ምን አደረኩ? በደል። ከዚህ በኋላ ልጅ ልባል አይገባኝም፣ ከባሪያዎች እንዳንዱ አድርገኝ። ትዝ ይላችኋል። ከዛ በኋላ ሲመጣ አባትየው ምን አደረገው? አየሁ አይደል እንዴ? ሮጦ ሄደ፣ አቀፈው። ከዛስ ልብሱን ቀይሩለት አለ፣ ቀለበት አርጉለት፣ ለእግሩ ጫማ አርጉለት፣ የሰባው ፍሪዳ ይጣል አለ። ከዛስ እንብላ እንጠጣ ደስ ይበለን፣ ይሄ ልጄ ሞቶ ነበር፣ ታንክ ዩ፣ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ያው ሆኗል አለ። ስለዚህ እንደምን እንደሆኑ ነው የሚታሰበው? ሞተዋል። እውነትም የሚገርማችሁ ነገር መንፈሳዊ ሞት ነው የሚገጥማቸው። ወንዶቹ ምን ሆኑ ብለናል ስራቸው ቀራጆቹ ለሴቶቹ ግን የሮም መንግስት ሊሰጠው የሚችለው ስራ የለም ስለዚህ ምን እንደሚያረጉ ተቃላችሁ ህዝቡ ማግለሏቸዋል ሴክስ ወርከርስ ነው የሚሆኑት ለሮማ ወታደሮች አይሁዳውያን ናቸው ግን prostitutes ታቃላችሁ ወታደር የሚበዛበት አከባቢ ሴተኛ ደረጃን ታብሮ ይመጣል ታቃላችሁ ይሄ ብዙ ቦታ ስለዚህ ጋለሞቶች የሚባሉት እነሱ ናቸው ቀራጮች የሚባሉት ወንዶቹ ናቸው ጋለሞቶች የሚባሉት ሴቶች ናቸው ሁለቱም ዜግነት ስለወሰዱ ታዲያ እነዚህ ስላገለሏቸው የሚውሉት ከማ ጋር ነው እ ከሮማውያን ጋር አይደለም ላይፍ ስታይላቸውም የሮማውያን አይደለም እነሱ የሚበሉት ነው የሚበሉት እነሱ ቢጠጡት ነው የሚጠጡት እና ኮምፕሊትሊ ከአይሁድ እንትናቸው ወጥተው ሌላ ላይፍ ስታይል ተለማምደው ቢኖሩ ናቸው እንዴ ትንሽ ልጨብርላችሁ እ አንዴ እንዲህ ካላላችሁ ይከብደኛል መቀጠል ትንሽ ስለነሱ ትንሽ ልጨብርላችሁ እ ኦኬ አዲሱ በደንብ ነው ያለው ኦኬ እዚሁ ምዕራፍ 16 ላይ እንዲሁ እንትኑ ብዙ እዛ ላይ መቆየት አልፈልግም እንዴ ብቻ ጨረፍ አድርጌላችሁ ላንሳላችሁ ምክንያቱም ክፍል እነዚህን ክፍሎች እንደዚህ ካላወቅናቸው በአውዳቸው ውስጥ ካልተረዳናቸው አስቸጋሪ ነው የሚሆነው ትዝ ይላችኋል ለፈሪሳውያን ምን አላቸው ጌታ ኢየሱስ እዚህ ክፍል ላይ 16 ላይ ቁጥር 16 ህግ ሉቃስ ላይ ለናል ህግና ነቢያት እስከ ዮሐንስ ነበሩ ከዚያ ጀምሮ የእግዚአብሔር መንግስት ይሰበካል ሁሉም ወደ እርሷ በኃይል ይገቡባታል ይላል አለ እንዴ ኦኬ ይሄን በደምብ እስከ ምን ቃል ይታያችኋል ህግና ነቢያት እስከ ምን ነበሩ እስከ በሉ አው ገደብ ተደርጎለታል ከዚያ ጀምሮ ግን ምንድነው እንደ እንትን የተሰመረው ማን ነው እዚህ ጋር መጥምቁ ዮሐንስ ነው እንደ ማርክ የተቀመጠው ኦኬ ከዮሐንስ እስከ ዮሐንስ ድረስ እግዚአብሔር መንግስት እንትን ግና ነቢያት ነበሩ ከዮሐንስ የሆነ እግዚአብሔር መንግስት ይሰበካል አለ ብዙዎችን በኃይል ምን ያደርጉበታል ይሄንን ለመግለጽ ቁጥር 19 ጀምሮ ፓራብል ተናገረ ምሳሌ ተናገረ አሁን ያለውን ነገር ለመግለጽ ምንም ይል ቀይ ልብስና ቀጭን የተልባ ሀገር የለበሰ አንድ ባለጠጋ ሰው ነበር ለተለተም እየተመቸው በደስታ ይኖር ነበር አላዛርም የሚባል አንድ ደሃ በቁስል ተመርቶ ወርሶ በደጁ ተኝቶ ነበር ከባለጠጋው ማድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ዘንድ ይመኝ ነበር ወሾችም እንኳን መጥተው ቁስሎቹን ይልሱ ነበር ደሃው ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ባለጠጋውም ደግሞ ሞተና ተቀበረ በሲኦልም በስቃይ ላይ አሻቅብሮ አብርሃም በሩቅ አየ አላዛርንም በቅፉ እርሱም እየጮኸ አብርሃም አባት ሆይ ማረኝ በዚህ ነበር አልሰቃይ ያለውና የጣቱንም ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አላዛርን ስደደልኝ አለ አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ አላዛርም እንዲሁ ክፉ አሁን ግን እርሱ በዚህ ይጽናናል አንተም ትሰቃያለህ ከዚህ ሙሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድሰደው ለምንሃለሁ አምስት ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ አብርሃምም ግን ሙሴና ነቢያትም አሏቸው እነርሱ ግን ይስሙ አለው እርሱም አይደለም አብርሃም አባት ሆይ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ ሙሴንና ነቢያትን የማይሰሙ ከሆነ ከሙታን እንኳን አንድ ቢነሳ ነው ማለት ይሄን ክፍል ብዙ ኢቫንጀሊካልስ ለዘመናት እንዴት ነው ስንረዳ የቆየ ነው ከሞት በኋላ ስለሚሆን ነገር ነው አይደል ግን አንድ ነገር ልንገራችሁ ጌታ ኢየሱስ እዛው ስላለ ነገር ነው የተናገረው ምክንያቱም እዛው ፈሪሳውያንም አሉ እዛው ቀራጮቹም አሉ ይሄ ከ14 የጀመረውን ታሪክ ነው ይዞት ሄደው ይቀጥላል ምንድን ነው ያሳየው ተመልከቱ አንድ ጊዜ ከመጥ እስከ መጥምቁ ዮሐንስ ድረስ ምን ነበር ግና ማለት ብሉይ ኪዳን ነበር ኦኬ ያስራት ነበር አሁን ግን የእግዚአብሔር መንግስት ምን ሆናለች መጣለች እና ብዙዎች በኃይል ምን ያረጉበታል ይገቡባታል ያ ባለጠጋ ሰው ቀጭን የተልባ ሀገር የለበሰ እየደላው እየተመቸው ይኖር የነበረ ያ ላይፍ ስታይል እስከ መጥምቁ ዮሐንስ ድረስ የማንም የማነበር የነዚህ የፈሪሳውያን የነዚህ የሰዶቃያን የነዚህ የጻሕፍት የነዚህ ካህናቱ የምኑ ላይፍ ስታይል ነበር። ምክንያቱም ገና እግዚአብሔር መንግስት ምን አለነች አልመጣች ማለ። ስለዚህ የነበረው ምንድነው? ህግና ነቢያት ነው። ስለዚህ ህጉ ማእጅ ነው ያለው እነሱ ያለን የነቢያቱ መጻሕፍት እነማእጅ ነው ያሉት። ስለዚህ በቃ ዲቮሽናቸው ምን ላይ ነው? ህጉና ነቢያት ላይ ነው፣ መጻሕፍቱ ላይ ነው። ኑሯቸው በቃ ራሳቸው ዲዲኬት ያደረጉት ለምንድነው? ይሄን ለማንበብ ነው። ይሄን ስርዓቱን ያደርጋሉ፣ መስዋዕት ይሰዋሉ። ገባቸው ባለ የሚደረገውን ሁሉ ያደርጋሉ። ማን ነው እዛ ጋር በውጭ ተጥሎ በቁስል የተመጣው? አይገርማችሁ? ከፍርፋሪያቸው ከሚወድቀው ፍርፋሪ እንኳን ይመኝ ነበር ሊጠገብ ይላል። ምንድን ነው እዛ እየበሉ ያሉት? ህጉ ነቢያት አለ ቃሉን ምኑን መንፈሳዊውን ይሄ በረከቱን እየተካፈሉ ነው ያሉት። እዚህ ግን ይሄኛው የሚወድቀው ፍርፋሪ የሚገርማችሁ በቁስል ተመቶ ቁስሉ የሚልሱለት እንደማላቸው አሕዛብን ነው ሮማውያን ማለት። ሲያዝኑ እንኳን ዲፕሬስድ ሲሆኑ ምን ሲሆኑ እንኳን ሱዝ የሚያደርጓቸው ምኖች ናቸው? እነዚያ ውሾች የሚሏቸው አሕዛብ ናቸው። እስከዚያ ድረስ እንዲህ ነበረ። በቃ እስከ መጥምቁ ዮሐንስ ድረስ እንዲህ ነበረ የተቆየው ያለውን ፒክቸር ያሳየው። ልክ መጥምቁ ዮሐንስ ከመጣ በኋላ የእግዚአብሔር መንግስት መሰበክ ከጀመረች በኋላ ግን ሬልሙ ተቀየረ። ሞት ምንድን ነው? ሞት እኮ ስንል ሬልም መቀየር ነው አለ እንዴ? አለ እንዴ? ልክ እንደዚህ የዛን ያህል ነው የሞትና ህይወት ያህል ነው ሬልሙ የተቀየረው። አሁን ያ በቁስል ተመቶ የነበረው ያ ውሾች ቁስሉን ይልሱለት የነበረው ያ ከፍርፋሪ ሊጠግብ ይመኝ የነበረው አላዛር አሁን የት ነው ያለው? በሉት ባካችሁላቸው በአብርሃም እቅፍ ነው። ምን ማለት ነው የአብርሃም እቅፍ ወገኖች? የአብርሃም እቅፍ ባልትባልት እንደሆነ ልንገራቸው። አብርሃም በምንድን ነው የጸደቀው? በእምነት አይደል እንዴ? ስለዚህ የአብርሃም እቅፍ ውስጥ መግባት ማለት በእምነት መጽደቅ ማለት ነው። ስለዚህ እነዚህ በኢየሱስ ክርስቶስ ምን አደረጉ? ልክ እንደማ እንደ አብርሃም አመኑና ጸደቁ። የአብርሃም እቅፍ ማለት አብርሃም እጁን ዘርግቶ ያቀፈበት ማለት ሳይሆን በእምነት መዳን በእምነት መጽደቅ ማለት ነው። ስለዚህ ስለ ሞት ከሞት በኋላ ስላለ ሁኔታ አይደለም የሚናገረው። አሁን የገቡበትን ሪያልም ነው የሚያሳየው። እነዛ ግን ደግሞ ምን ውስጥ ነው ያሉት? አሁን ዘመኑ ሲቀየር ተመልከቱ። ቅድም ሊጠግቡ ይመኙ ነበር አለ ይመኝ ነበር ይሄ እነዛ ነበራቸው ያኔ። አሁን ከመጣው ህይወት ግን እዚህ ተመልከቱ፣ የእግዚአብሔር መንግስት ነው ያለው። እዚህ ያለው ህይወት ነው። እዛ ደግሞ የነበረው ግና ነቢያቱ ነው አለ። ስለዚህ እነዚህ አሁን ያሉት ምን ውስጥ ነው? እሳት ውስጥ ነው። ጸጸት ውስጥ ነው ያሉት። እና እዚህ ከሚገኘው በረከት ምንም አይከፈሉ። ለምን? አላመኑም። ስለዚህ እንዲህ ነበራችሁ እስካሁን ድረስ። አሁን ግን የሚሆነው ከዚህ በኋላ ያለው ፒክቸር ይሄ ነው የሚሆነው። እነሱ ምን አለ ጌታ ኢየሱስ? ጋለሞቶችና ቀራጮች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። አገኛችሁት ስዕሉ? ስለዚህ ነው የሚናገረው። ትዝ ይላችሁ እንደሆነ እንዲያውም እስቲ እንደው ላክልኝ ሰው አላሳር ላክልኝ ከሞት እንደው ተነና ምናምን። አይ ህጉና ነቢያቱ ራሱ ይነግራቸዋል ስለ እኔ ለማመን ያበቂ ነው። ዋው! አንድ ነገር ጨረስናል እንዴ? ምክንያቱም ማን ናቸው እነዚህ እዚህ ጋር እነዚህ የተናቁት የነበሩት? ግን በትውልድ ምንድን ናቸው? ስለዚህ ማን እንዳልሆነ አንድ ነገር እርግጠኞች ሆነናል። እኛን እንዳልሆነ አለ። ለዚህ ነው ራሳችሁን ከፍ አድርጋችሁ ነው የምታስቡት ብዬ ያልኩት። ለዚህ ይሄ ደግሞ ራሳችን ከፍ አድርገን ማሰባችን አንድ ትልቅ ችግር ፈጥሮበታል። ማለቴ አሁን ያለንን አይደለም እላችሁ፣ የነበርንበትን። ደህና ነበርኩ እኮ እያለን ነው ማለቴ። እኔ ችግር እኮ የቀራጮች ያህል ነው። እንደ በነገራችን እንደ ቀራጭም አናስብም አለ ራሳችን ከመዋል። እንደ ጋለሞታችሁና እንደ ጋለሞቶችና እንደ ቀራጮች አስበን አናውቅም አለ እንዴ? አትሊስት ከእንደሱ ትንሽ ነበር አለ እንሻል ነበር ብለን እናስበው። ወገኖቼ በጣም ተሳሳቱ። እነዚህ እኮ ምንም ቢሆን የአብርሃም ልጆች ናቸው አይደለ? ጌታ ራሱ ያለው እንዴ ሰው እኮ የአብርሃም ልጅ ነው። ስለዚህ አሬ ለዚህ ቤት መዳን ነው። ስለዚህ እነሱ በጣም የተሻሉ ናቸው ልላችሁ ነው። እኛም እዚህ ድግስ ውስጥ ገብተናል አልገባን? ገብተናል። ጌታ ይመስገን። እዚህ የዘላለም ህይወት ግብዣ ውስጥ ሃሌሉያ። ግን የኛው ለየት የሚለውን ልንገራችሁ። እኛ በጣም ስፒሪቹዋል ስፒኪንግ ወርስት ሴናሪዮ ውስጥ ነበር፣ በጣም ወርስት ሲቹዌሽን ውስጥ ነበር። እስቲ ትንሽ ልንገራችሁ ምን እንደነበረን ልንገራችሁ። ለምሳሌ ቅድም ራሱ ምሳሌ ውስጥ ምንድን ያየ ነው ቁስላቸው ሱዝ የሚያረጓቸው እንደዋለ ትንሽ ከንፈርት የሚያረጓቸው ምኖች ነበሩ? ውሾች ነበሩ። ይሄን በግልጽ ጌታም ተናግሯል አለ። ታስታውሳላችሁ? ያቺ ሴት ሲዶናዊት ነው ከናናዊት ሴት ታስታውሳላችሁ? ልጄን ፈውስልኝ ብላ ስትከተለው አይ የልጆች እንጀራ ይዞ ለውሾች መስጠት አይገባም፣ እናንተ ብትሆኑ ኖሮስ እንዴት ተባላችሁ? ጭንጣችሁን ይገትራችሁ ማ አንተ አትሉም? ማን ነው ውሻ? እች ሴትዮ ግን ምንም ጥያቄ አልሆነባት እንዴ? ቡችሎችም እኮ ከውሻች ከጌቶቻቸው ልጆች ፍርፋሪ የሚወድቀውን ይበላሉ አለችው። ስለዚህ በህጋዊ መንገድ የምንታየው እንደምን ነበር? ምን ነው ከበዳችሁ እንዴ? ኦኬ ትንሽ ላስተካክልላችሁ፣ ትንሽ ላስተካክል። ከመጽሐፍ ቅዱስ ነው አይዟችሁ። ቆይ ጌታ በሚገርም ሁኔታ የመጀመሪያውን አህዛብ ሲድን የሚያሳየን መጽሐፍ ቅዱስ ቆርኔሌዎስ ነው አይደለ? ምክንያቱም ኢትዮጵያውያን ጃንደረባ ፕሮሴላይት እንደሆነ ስለሚያስበው ነው። መጽሐፍ ቅዱስ እንደዛ የምንለው ፕሮሴላይት እንደሆነ ወይም ደግሞ ወደ ሂድነት የገባ ሰው እንደሆነ አድርጎ ነው የሚቆጥረው። ማለት እንደ ሊትራል አህዛብ አይደለም የሚወስደው። ኢትዮጵያውያን ጃንደረባ ኦልሬዲ አስቀድሞ ኢየሩሳሌም ሊሰግድ የሚሄደው አስቀድሞም እንትኑ ስለነበረው ነው ተብሎ ነው የሚታሰበው። ፕሮሴላይት ነው። አህዛብ ሆኖ ግን ወደ ሂድነት የገባ ነው። ግን ይሄ ጥሬ አህዛብ ነው። ቆርኔሌዎስ መቶ አለቀ እና መልአክ ታየው። ምን አለው? ወደ ጴጥሮስ እንዳለው የሁለት ቀን መንገድ ነው። የሚገርማችሁ ሄጄው አለ ያንን ርቀት ልክ ከኢዮጴ ተነስቼ በመኪና ቄሳሪያ ድረስ ሄጄ አለው እና ሁለት ሰዓት ተኩል ምናምን ገደማ ነው የፈጀብን፣ ከዛ አይበልጥም። የሚገርማችሁ ያንን በሁለት ቀን ነበር የሚሄዱት። ስለዚህ ጴጥሮስ ደግሞ እዚህ እየጸለየ ነው ያለው። ታስታውሳላችሁ ታሪኩን ለማሳጠር ሰዎቹ ከተነሱ ሁለት ቀናቸው ነው። ሊደርሱ አካባቢ ነው እንግዲህ እዚህ ራእይ ያያለው። የሚመጡት ምንድን ናቸው? አህዛብ። አላማው ምንድን ነው? ጴጥሮስ ሳይጠራጠር እንደሄድና አብሯቸው ሄደ ወንጌል እንዲሰብክ ነው። ስለዚህ መንፈስ ቅዱስ አሁን ኮሚኒኬት ማድረግ አለበት ጴጥሮስን አለ እንዴ? እና አህዛብ እየመጡ ነው ምናምን ቢለው ግልጽ አይሆንም። ስለዚህ ምንድን ያደረገው? ሸማ አሳየው። እዛ እህል እስኪሰራለት እየጠበቀ ሲጾም ቆይቶ ሰገነት ላይ ቁጭ ብሏል እና ሸለባ ተመስጦ መጣበት እና የሆነ የምግብ ሸማ ጠረጴዛ ትናን ወረደ እና እዛ ላይ ሲያይ አራዊት፣ እነዚህ የሚሳቡ ይርመሰመሱ ምናምን የሚንቀሳቀስ ተንቀሳቃሾች እዛ ላይ አሉ እና ስምዖን አለው፣ አቤት አለ። ተነሳና አርደህ ብላ አለ። ጌታ ሆይ የረከሰ ነገር ወደ አፌ ገብቶ አያውቅም አለው። እግዚአብሔር የቀደሰውን አታርክሰው አለው። ይሄ ነገር ስንት ጊዜ ሆነ? ሶስት ጊዜ ሆነ። ልክ ይሄ ብሎ ሲወሰድ ስለ ራእዩ ገርሞት በኢየሱስ ምንድን ነው ያየሁት እያለ ሲል በር ተንኳኳ። ማለት የሚርመሰመሱት መጡ ማለት ነው። ከዛ ድምፅ ደግሞ ምን አለው? ከነዚህ ከመጡት ሰዎች ጋር ሳትጠራጠር ሄድ ብሏል። እና ምን ነበርን ማለት ነው? ምን ነው ከበዳችሁ እንዴ? ቀለል አድርገው እኛ እኮ ስናነበው በደም ስለማናነብ እኮ ነው ገረች እንጂ ኤፌሶን ምዕራፍ 2 ቁጥር 1 ላይ ምንድነው የሚለው? በበደላችሁና ባጠፋችሁ ምክንያት እስቲ በሉት እናንተ እ ጮክ በሉ እ ነበራችሁ አለ ማን ነው የሚለው? ጳውሎስ ለማ ለኤፌሶን ሰዎች ነበርን ያለው? አያችሁ ለብለና አላየንም እንጂ ሙታን ነበርን አላለም እኮ። ነበራችሁ አሕዛብ ስለሆናችሁ ጳውሎስ ራሱን ድሮም እንደ ሙታን አለም ይገባችሁ አይደል? ሙታን ነበራችሁ ነው የሚለው። ኤፌሶን ላይ አጽጻፉን ብታዩ ቁጥር 12 ላይ ምን አለ መሰላችሁ? ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንድንሆን ነው ይልና እናንተም የህይወትን ቃል ይሄው ሄዳናችሁን ተሰምታችሁ በክርስቶስ አምናችሁ ክርስቶስ ታተማችሁ ይላል። እኛ እናንተ እያለ ነው የጻፈው ኤፌሶን። እኛ ሲል አይሁዳውያንን ወክሎ ራሱን ነው የሚናገረው። እኛ አስቀድመን የሰማን አስቀድመን ተስፋ ስናደርግ የቆየን እናንተ አሁን ነው የሰማችሁት እያለ። ስለዚህ በበደላችሁና በኃጢአታችሁ ምክንያት ምን ነበራችሁ? ሙታን ነበራችሁ። በዚህ በአሁኑ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይልና እኛም ሁላችን የስጋችንና የልቦናችን ፈቃድ እያደረግን በስጋኝ ምንጭወት እንኖር ነበር ብሏል። እዚህ ጋር ነው እኛም ቢለውን የከተተው እንጂ ከላይ ያለው ለአይሁድ አይጠቀስም። ምክንያቱም እዛ ጋር የማይታዘዙ ልጆች አለ ያለው፣ እዚህ ጋር አይሁዳዊ በሙሉ ባር ሚጽባ። ባር ሚጽባ ማለት ባር ልጅ ማለት ነው። ሚጽባ ማለት ደግሞ ህግ ወይም ትእዛዝ ማለት ነው። ስለዚህ የትእዛዝ ልጆች ናቸው አይሁዳውያን ለህግ የሚታዘዙ። አሕዛብን ሁሉ ግን ምንድን ነው የሚሏቸው? ያለመታዘዝ ልጆች ብለው ነው የሚሏቸው። ኦኬ። ስለዚህ ሙታን ነበራችሁ ነው የሚለው። እቺ ልጨምርላችሁ፣ መጥምቁ ዮሐንስ ትዝ ይላችኋል፣ ፈሪሳውያን ሰዱቃውያን ካህናቱ ምናምን ሲመጡ አይቶ ምን አላቸው? ለንስሐ የሚገባ ፍሬ አድርጉ አለ። ምሳር ዛፎች ስር ተቀምጧል። ማፍሬ ማርግ ዛፍ ይቆረጣል። አብርሃም አባት አለን አትበሉ፣ እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆችን ሊያስነሳለት ይችላል አለ። ከነዚህ ምኖች እና እናንተ ቢታያችሁ የተቆለለ ድንጋይ ነው አለ። እነሱን እያየ ከነዚህ ድንጋዮች ብሎ ማለት አካባቢው ላይ ያሉትን ድንጋዮች ነው አለ የምታስቡት አይደለም። እዛ ካይ ነበሩትን አሕዛብ እየጠቆመ ነው ከነዚህ ድንጋዮች ለአብርሃም ልጆችን ያስነሳልታል ያለው። ምክንያቱም እግዚአብሔር ከድንጋይ ልጅ አስነስቶ ያውቃል። የማስነሳት ሐሳብ አለው ለአብርሃም የለው። ግን የሚገርማችሁ ገላትያ ምዕራፍ 3 ላይ እናንተ አሕዛብ የነበራችሁ አሁን ግን በእምነት የአብርሃም ልጆች ሆናችሁ ይላል። ምን አልተመቻችሁም? ኦኬ። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በአህያ ውርንጫ ላይ ተቀምጦ ሆሳና እያሉ ዘንባባና ልብስ እያጠነጠፉ ትዝ ይላችኋል። እና ይዘምሩ ነበር አለ ሆሳና እያሉ። ያን ጊዜ ካህናት አለቆቹ መጥተው ምንድን ነው ያሉት? እነዚህ ልጆች የሚጮሁትን አትሰማም? ለምን ዝም አታሰኛቸው ማለት ነው። በመጽሐፍ ከህፃናት ከሚጠቡ ማፍ ለራስ ምስጋናን አዘጋጀት ብሎ አላነበባችሁም? እላችኋለሁ እነሱ ዝም ቢሉ እነዚህ ድንጋዮች ይዘምራሉ አለ። ማለት እስካሁን ድንጋይ ዘምሮ አናውቅም አይደለ? እኛ ግን ዘምራለን። አሁን በአሕዛብ ዓለም ሁሉ ድነው ሰዎች ምን ያደርጋሉ? እነዚህ ድንጋዮች ወገኖች፣ ልንገራችሁ ምን እንደነበረን ብታውቁ፣ ከየት እንደመጣን ብታውቁ፣ ማለት በዚህ ጫማ ውስጥ ሆናችሁ ብታዩት በጣም ወርስት ከሆነ ሁኔታ ውስጥ ነው የመጣነው። ኢሳያስ 5 ላይ ለወዳጄ ስለ ወይን ቦታው ቀን ይቀኛል ይላል። በኩራብ ፍሬያማ ኮረብታ ለወዳጄ የወይን እርሻ ነበረዋል። ምርጥ ዘር አመጣ ይላል። ከዛስ ድንጋዮችንም ለቅሞ አወጣ፣ እሷንም ተከለ፣ ፍሬም ታፈራ ዘንድ ተማመነ ይላል አለ። ይሄንን ይልና መዝሙር 81 ላይ ግን በግልጽ ያደርገዋል። የወይንን ግንድ ከግብፅ አመጣህ፣ አሕዛብንም አባረርክ፣ እሷንም ተከልክ። እዚህ ጋር በግልጽ ነው የሚናገረው። ኢሳያስ ላይ ግን ስታየው ምኖችን አወጣ ነው የሚለው? ማንን ነው አወጣ ማለቱ ነው? ወገኖች አይሁዳውያን አሁንም ስለ እኛ እንደ አሕዛብ እንደዚህ አይነት አመለካከት ቢኖራቸው አትፍረዱባቸው። መጽሐፍ ቅዱስ ነው የነገራቸው። እውነትም ከመንፈሳዊ ነገር የተነሳ ማለት አቅጣጫ ሲታይ ምን ነበረ? ምንም እነዚህ ቃላቶች ሊገልጹት የማይችሉት ከእግዚአብሔር የራቀ ነው። ለዚህ እኮ ነው ኤፌሶን ምዕራፍ 2 ላይ ምን አለ? እናንተ በስጋ አሕዛብ የተባላችሁ በስጋም በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ፣ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ከዚህ ዓለም በዚህ ዓለም ተስፋ ናታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ አይሁድና አሕዛብ በትእዛዝ የተነገሩትን የትእዛዛትን ሕግ ሽሮ የጥሉን ግድግዳ በሞቱ ያፈረሰ፣ በዚህም ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን የምስራች ብሎ ሰበከ። ቀርበውን ለነበሩት ሰላምን ምን ሆነን የነበርነን? ሩቅ ነበርን ወገኖች። እዚህ ጋር ስለ ሩቆቹ አይደለም የተናገረው፣ እዚህ ጋር የተናገረው ስለ ቅርቦቹ ነው። እዛው ቅርብ የሆነው የጠፉ ይገባቸዋል። እስራኤላውያን ሆነው የአብርሃም ልጆች ሆነው የተስፋው ቃል ኪዳን ልጆች ሆነው ግን እዛው የጠፉትን ቀራጮችና እኔ እናንተ ግን ሩቅ ነበር። ወገኖቼ ለእኛ ግን መጽሐፍ ቅዱስ እንደዚህ ለሚያየን ሰዎች ከመንፈሳዊው እውነት አንጻር በንጽጽር ሲታይ እንዲህ የነበርን ሰዎች ድንጋይ የነበርን ውሾች የተባለን ሚርመሰመሱ አራዊት ምናምን የተባለን ሙታን የተባለን ምን ያልተባለው ነገር አለ? እኛም ግን እግዚአብሔር በምህረቱ ብዛት ወዳልታሰብነው ህይወት ሃሌሉያ አመጣና የዘላለምን ህይወት የልጁን ህይወት የምንካፈል ሰዎች አረገ። ግን የሚገርመው እነዛ ሰዎች ተጠርተው ታድመው ምክንያት ሰጥቷል ቀሩ። እንኳን ቀሩ እኔ እንደዚህ ነው ያልኩ እንኳን እንቢ አሉ። እነሱ እኮ እንቢ ባይሉ ኖሮ መተ ሞልተ ቦታውን ይዙት ነበር። በእነሱ መቅረት ምክንያት እኛ ገባን። አሜን። ሮሜ ምዕራፍ 11 ላይ ይሄንን ሲናገር በጣም ይገርመኛል። የእነሱ አለመታዘዝ ለእኛ በረከት እንደሆነልን ላንብብላችሁ። ቶሎ ምን ይላል መሰላችሁ? ምዕራፍ 11 ቁጥር 30 እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ማንንም ያነብልኝ። በተለይ በድሮ ትርጉም ምክንያቱም አዲስ ትርጉም ለየት ሊል ይችላል። እስቲ አዲሱ አንብበው እስቲ በአዲሱ በተመቸ። ይሄኛው እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ ይላል። የሚገርም ነገር ነው። እኛ ምሕረት የማግኘታችን ኮንዲሽን ምንድን ነው? የእነሱ አለመታዘዝ። እንዲሁ በተማራችሁበት ምሕረት እነዚህ ደግሞ አሁን እነሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙ። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታልና። አሜን። ስለዚህ አይገርማችሁም? በእነሱ አለመታዘዝ ምክንያት ነው እኛ ምሕረት ያገኘ ነው ይላል። ጌታ ይመስገን። ኦኬ፣ ምንድነው ይሄን ሁሉ የነገርኳችሁ ለምንድን ነው? ወገኖች ያን ነገር ተመልከቱ። በምን አይነት ጸጋ እንደዳነን እንድናይ ነው። ማለት የኛ ሁኔታ ምን እንደነበረ መንፈሳዊ ሁኔታችን ዴስቲኒያችን የት እንደነበረ ምን አይነት እንደነበረን እንድናይ። ሁለተኛ ደግሞ ይሄ ግብዣ አይሁዳውያኑም እንደሚያስቡት ዝም ብሎ የመብላት የመጠጣት የቅልጥምና ያረጀው የተጠጀ ሰባ ግብዣ ሳይሆን የዘላለም ህይወት ግብዣ የእግዚአብሔር ህይወት ግብዣ ሆኖ የቀረበ ሰው በመንፈስ በነፍስ በስጋ ለዘላለም ሊኖር የሚችልበት ህይወት ቅዱስና ጽድቅ የሞላበት ህይወት እንደበጣ የዚህን ህይወት ታላቅነት እንድታስቡ እኛ ደግሞ ምን ያህል ከዚህ ህይወት የራቀንና ከዚህ ህይወት ተስፋ ርቀን ፈጽሞ ይሄን ህይወት የማናስብ ለዚህ ህይወት የማንታሰብ ሰዎች እንደነበር እነዚህን ሁለቱን ርቀቶች እንድታዩልኝ ይፈልጋል። ነገር ግን እግዚአብሔር በመረቱ ባለጠጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በበደላችን እንኳን ሞታን ሳልን ከክርስቶስ ጋር ህይወትን ሰጠን ይላል። ወገኖች ይሄ የእግዚአብሔር ጸጋ ከኛ የሆነ ምንም ነገር የለም ቅንጣት አንዳች ምንም ወገኖች የቀራጮችና የጋለሞታዎች ቦታ እንኳን የለንም spiritually speaking የፈለገ ቢሆን እነሱ ምንድናቸው ትውልድ አይሁዳውያን እኔና እናንተ በጣም ሩቅ ነበርን ወገኖች የማይገባን ነበርን ማንም አይሁዳዊ ስሙኝ ወገኖች ማንም እንኳን ተራው አይሁዳዊ ነቢያቱ ምስጢር የተገለጠላቸው ነቢያት እንኳን ይሄንን ነገር አይደለም በእውነታቸው በልማቸው ሊያስቡታቸው ለዚህ እኮ ነው ጳውሎስ ምን አለ አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ ስር የሆንኩ ነው ጳውሎስ ለእግዚአብሔር በረከካለሁ ስለናንተ ስለሰጠኝ ስለእግዚአብሔር ጸጋ መጋኘት ወርግት ሰምታችኋል ይሄንንም ስታነቡ የክርስቶስን ምስጢር ምን ያህል እንደማስተውል ተመለከቱት ይችላልላችሁ ይሄንንም ምስጢር በመግለጥ አስተውቁ ይልና ምስጢሩ አሕዛብ ከአይሁድ ጋር አብረው እንደሚወርሱ አይገርም ምንድነው ምስጢሩ አሕዛብ ከአይሁድ ጋር አብረው ይሄን ህይወት እንደሚወርሱ አሁን በመንፈስ ለቅዱሳን ሐዋርያትና ለነቢያት እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች ታውቆ አያውቅም። ፒሪድ ለሰው ልጆች ታውቆ አያውቅም። አንያ ጴጥሮስን ብትሄዱ ይሄን ነው የምታገኙት። ስለዚህ ጸጋ ስለምትካፈሉት መዳን ትንቢት የተናገሩት ነቢያት ስለዚህ ጸጋ እየመረመሩ ምን አረጉት ይላል። ነቢያቱ ራሳቸው ፈለጉት ይላል። ግን በተናገሩት ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መቼና እንዴት ባለ ዘመን እንደሚፈጸም እየመረመሩ መረመሩ ነው የሚለው አላወቁትም እነሱ እንኳን። እግዚአብሔር ኮንሲል አድርጎ ምስጢር አድርጎ ያኖረው ነገር ነው። ለደቀ መዛሙርቱ እንኳን ሊነግራቸው እየፈለገ ምን አለ ምነግራቸው ነገር ነበረኝ ግን አሁን ተሸከሙት አችሉ መንፈስ ቅዱስ በመጣ ጊዜ ነግራቸዋል ብሎ ያላቸው ይሄንን ጉዳይ ነው አሕዛብ እንደሚድኑ። ምን ያህል ሩቅ እንደነበር ይታያችኋል ወገኖች። እባካችሁ let us not take it for granted ዛሬ በዚህ ህይወት ውስጥ መሆናችን የዚህ ህይወት ተካፋዮች መሆናችን ወገኖች የትንሣኤውን ህይወት ማግኘታችን የዘላለምን ህይወት ማግኘታችን መጽደቃችን ልጆች መሆናችን የክብሩ ተካፋዮች መሆናችን የመንግስቱ ወራሾች መሆናችን ልጆች መሆናችን እባካችሁ እንደሚገባን ነገር አድርገን አንቁጠር። ቀላልም ጉዳይ አድርገን አንየው። የዘላለም የዘመናት ምስጢር ወገኖች ጸጋ ማለት ነፃ ማለት አይደለም። ጸጋ ማለት undeserved ነው። Grace is undeserved. የማይገባ ማለት ሰው መልካም አርጋል ጥሩ ነው ብሎ እኮ ካለ ጸጋ አይደለም። ጸጋ ምን ማስባል አለበት? ኖ ይሄ ማባከን ይሄ መደረግ የለበትም ማስባል አለበት። ትዝላችኋል ማርያም ሰብራ አሽቷን ስታረግ ምንድነው ያለው ይሄ ማባከን ነው አላለ እንዴ? በቃ ጸጋ ማለት ይሄ ነው ማለት ማይገባ ነው ማለት መቻል አለበት። ሰው ወገኖች ልንገራችሁ በማንም ዘንድ የኛ መዳን የማይገባ እግዚአብሔር ግን አደረገው። ሃሌሉያ። ደግሞ ይሄንን ለአሕዛብ ሁሉ አይደለም ያደረገው ድሉ ለአሕዛብ ሁሉ ተከፍቷል ግን ከአሕዛብ መካከለኛ ተመረጠ። ዋው የድልድል ተመረጠ ለዚህ ህይወት እና ይሄን በደንብ ልጠይቃችሁ ፈልጋለሁ። ምን ያህል እለት እለት ይሄ ያስደንቃችኋል? የጸጋ አንዱ መገለጫ ምንድነው? መደነቅ።
ኦኬ ታንክ ዩ ብለን ካለፍን ይገባችኋል ባለ ይገባይ ነበር ማለት ነው።
ወሮች በህይወት ዘመናችን ሁሉ ልናስበው ልንለው የሚገባን ነገር ይሄ ነው። በፍጹም ይሄ አይገባም። ከመለኮታዊ ከመለኮት ባህሪ ተካፋይ መሆን አይገባም። ጌታ ይመስገን። ብዙ ነገር ወይዋችሁ ብዙ ታሪክ ነው ያነሳ ነው። ይሄን ክፍል በደንብ ነው የተመለከት ነው። ግን እባካችሁ ይሄን ይዘን እንድንሄድ ፈልጋለሁ። ለምንድን ነው ይሄን ይዘው ካላችሁ ለሚቀጥለው ነገ ለምናየው ክፍል የሚያመቻቸው ስለሆነ። ምክንያቱም የሱ ማንነት የወረደ እንደሆነ እንደነበረ የተሰጠው ደግሞ ነገር የከበረ እንደሆነ የገባው ሰው ነው እውነተኛ ደቀ መዝሙር ሆኖ። ምክንያቱም እንደራቸው ብለን ቼ የክርስቶስ ደቀ መዝሙር መሆን ዋጋ የሚያስከፍል ያንን ዋጋ ለመክፈል ፈቃደኛ የሚሆን ማነው ካላችሁ የተከፈለለት የገባው ብቻ ነው። ወደዚህ ህይወት ለመግባት በዚህ ህይወት ውስጥ ለመኖር በዚህ ህይወት ውስጥ ለመቀጠል ይሄንን ህይወት ደግሞ ለመግለጥ ዋጋ ያስከፍል ክርስቶስ በከፈለው ዋጋ ምን ሆነ ወደዚህ ህይወት ግን ጌታ የመጣው ህይወት እንዲሆን ብቻ ሲበዛ ደግሞ ለእኛ ብቻ ግን ይበዛ ሞቱ በእኛ ህይወቱ በእናንተ ይሰራል። ህይወት እንዲበዛል ባለው እንዲበዛልን ማለት እኮ ክፉ ስለምንድን ነው የሚናገረው? ስለ በጎች ማለት ነው። ሁለተኛ በጎች ስለ እኛ ሌባው ማለት አንዳንድ ጊዜ ስናረግ በአውድ ዋና ነበው ስለ በሬ ነው የተናገረው። ሁለተኛ በጎች ስለ እኛ ብሎ ስለዚህ ምን ማለት ነው? ሌባው ቢሰርቅ ሊያለቅፈን ሌላ ይመጣል ሲሉ ጊዜ የምናስበው ሌላ ነገር ነው። ግን የምን ሌባ ነው ሌባው? የበግ ሌባ። የበግ ሌባ ሄዶ በግ ከመንጋው ቢሰርቀው ሊያረባ አላማ የለው ይገባል። የማራባት በጎች መፍጠር በግ የማራባት አላማ አይደለም። የበግ ሌባ ያለው በግ ሌባ ያለው ምንድን ነው? ውስጥ ገ ሌባ። እኔ ግን እኔ በጣም ቅዱሳናት በጣም በተደጋጋሚ ማለት ፊደሎቹ ሰቀርባል በጣም ብዙ ነገር ላሳያቸው ይችላለ ማለት ነው። እንድትለምዱት ዲስፕሊን እንድትሆኑ በጣም በተደጋጋሚ ህይወት እንዲሆንላቸው ይሆንላቸው ሳይሆን እንዲሆንላቸው እንዲገዛላቸው። ስለማን ነው የሚያወራው? ስለ በጎች እኮ ነው አለ ምሳሌ ያለ አለ። ስለዚህ የኔ አመጣት በጎቹም እንዲሆንላቸው ህይወት እንዲሆንላቸው። ከዛስ ቆይ በጎች ህይወት በዛላቸው ማለት ነው ተራቱ ማለት ነው አለ። በዙ በጎቹ በዙ ሲባል ምን ማለት ነው? ህይወት በዛላቸው ማለት እነሱ ደለቡ ሰቡ ማለት አይደለም። ምን ሆኑ ማለት ነው? ወለዱና በርበረዱ ሆኑ ማለት ነው። ስለዚህ እኔ የመጣሁት ለምንድን ነው? ህይወት እንዲሆንላችሁ እንዲሆንላቸው አሁን ወደዚህ ላ እና ይህ ህይወት ምን ይሆ እንዲበዛ እኛ አያቸው ሰዎች ሲናገር ሰምታችሁ ብሎ በተለይ ስለ ፕሮስፔሪቲ ምናምን ሲናገር ሰዎች አባንድ ላይፍ ለብለው ትረዳለ ቤት ውስጥ ይኖራለ ምናምን ላ ነው ስለ እሱ አለ የሚለው አትሊስት ያክል ያክል የሚለው ምንድን ነው? ይሄን ህይወት ለሌሎች ታካፍላል። ይሄ ህይወት ሊሆን ሄዳ ሰዎች ውስጥ አሜን። ስለዚህ ዋጋ ያስከፍላል በዚህ ህይወት መኖር። ይሄን ህይወት ለሌሎች ማካፈል ሞቱ በእኛ ህይወት በእናንተ ይሰራል። ግን አሁን ወደ ዋጋው ጋር ስንሄድ እንዲሁ በሜዳ ይሄን ክፈል ብንባል ማንም ለክፈል ፈቃደኛ ይሆናል? የተከፈለለት የገባው ግን የዚህ ነገር ዋጋ ምንነት የገባው ሰው ግን ሳያመነታም ነው ያለ። አሁን ለምሳሌ ከአዲስ አበባ ተደውሎ የሆነ ቦታ አግኝተናል መሬት እና ያዝን ይሆ ተደበለ ቦታው ከተማ መሀል
አይን ቦታ 500 ካሬ እና 200 ሺህ ብር ከተከፈለ ተብለናል። ይሄ ታስብ ከታለ ማለት ትንሽ ቆይታ አንተ ሰጠናል 3-4 ሚሊዮን ሸጣት ይችላል። አሁን ግን ማን እየተበተረ ካርታ ልሰራ ነው ይላሉ። ምንስ ነገባው? የዛ ፋሊው ገብቶታል። ይገባል ተባለ። ሁለተኛ ታክሲ ሆነ ነው ምሳሌ ደግ። ኤግዛክት ሁለተኛ ታክሲ ስለገጠመ ነው ሰማው። ዚሆን እየሰማው ነበር። ይገባል። ለከተል ባለ። እና ሰው ግን ሲያመለጣ ተመልከተ። አረ ነው ፋምሳሽ። የነበረ የተጣለ የተጠላ የነበረ የተናቀ የረከሰ የነበረ እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በበደላችን እንኳ ሙታን ሳለ ከክርስቶስ ጋር ሕይወትን ሰጠ። ገና ገና ደግሞ የሚጠብቀን ጸጋ በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠው የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳ፣ ከእርሱም ጋር በሰማይ ስፍራ አስቀመጠ። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ለዘላለም ብሩክ ይሁን። ጌታ ሆይ ተመስገን፣ ተወደስ፣ ተቀደስ። እግዚአብሔር ሆይ በእውነት በክርስቶስ ኢየሱስ ስለሰጠህን ስለዚህ ታላቅ ጸጋ እናመሰግናለን። በእውነት እግዚአብሔር የምስጋና መንፈስ ይስጠን፣ የምስጋና መጎናጸፊያ ይደረግ። በእውነት በመንፈስ ቅዱስ ሆነን እንድናመሰግን ሃሌሉያ፣ ምስጋና ከውስጣችን እንዲፈልቅ ወደ ይሄ ጸጥ ብለን ከውስጣችን ምስጋና እንዲፈልቅ እግዚአብሔር ሆይ በኢየሱስ ክርስቶስ ሙላብን።
አሜን።
ስለዚህ ምላሴ ልሳኔ ሐሴት አደረገ ተብሎ ልጻፍ። ጌታ ሆይ በኢየሱስ ክርስቶስ ስም የወገኖቼ ምላስ ሐሴት ያ፣
አሜን።
አንደበታቸው ሐሴት ያ፣
አሜን።
በኢየሱስ ክርስቶስ ስም ጌታ ሆይ ከውስጣችን የምስጋና ጌታ በእውነት የተደረገልን የማይገባን የማንመጥነው ልካችን ያልሆነ እጅግ ታላቅ ነገር እንደሆነ እናውቅ ዘንድ በደስታ ሙላት።
አሜን።
አዎ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ተብሎ ተጻፈ። እግዚአብሔር ሆይ በመብል ምሳሌ በመጠጥ ምሳሌ ተነግሯል፣ ግን መብልና መጠጥ አይደለም፣ ሕይወት ነው፣ የዘላለም ሕይወት። እናመሰግንሃለን። የተከፈለው ዋጋ ከገባን ዋጋ እየከፈልን እንኖራለንና እባክን የተከፈለውን ዋጋ አሳውቅ፣ ቫሊዩ እንድንሰጠው እርዳን። ጌታ ሆይ እኛ እንድንከፍል ከተጠየቅነው ዋጋ ጋር ሲመዛዘን ኢምንት እንደሆነ የማይታይ እንደሆነ እንድናውቅ እርዳን። ጌታ ሆይ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ምስጋና በልባችን ይምላ። ጌታ ሆይ ወገኖቼን ሪቫይቭ አድርጋቸው፣ በቃ ለምስጋና አርግ። ጌታ ሆይ ጎደለኝ የሚሉትን የሚያዝኑለትን ነገር እንዲጥሉ፣ አገኘሁት የሚሉትን የሚመኩበትን ነገር ወደ ጎን እንዲጥሉ፣ ይልቅ ግን በዚህ በመዳናቸው ሐሴት እንዲያደርጉ እባክህን ሪቫይቭ አድርጋቸው። እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ጸልያለሁ ከዚህ ሲወጡ ሲነዱ ሲበሉ ሲጫወቱ ሲተኙ ሲነሱ ይሄ ከአእምሯቸው አይጥፋ። ስለ መዳናቸው አስደናቂነት እንዲያስቡ እርዳቸው። አመሰግናለሁ በኢየሱስ ክርስቶስ። አሜን። ሃሌሉያ። እግዚአብሔር ይባርካቸው።